ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። የጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት አሸናፊነት እንዳስደሰታቸው የገለጹ ኢትዮጵያውያን ዛሬ በሀገሪቱ የተለያዩ ከተሞች ውስጥ አደባባይ ወጥተዋል።
ዶክተር አብይ እየሰሩ ላሉት አገራዊ ለውጥ ከጎናቸው መቆማቸው ለማረጋገጥ ይወዳል።
የመጀመሪያው ከዓለም በሰላም ስለሆነ ወደ ከተማችሁ ወደ ቀበሌያችን ስንመለስ ደስታችሁን ድርብ እጥፍ እንዲያደርግላችሁ እመኛለሁ።
የድሬዳዋ ሕዝብ ጥሩ ነገር መማር አለበት። ለምን መሰለህ? ይበቃናል። ምንም አያደርግልንም አለ እንዴ? የድሮ ፍቅራችን ይሻለናል።
ለበርካታ ኢትዮጵያ ወጣቶች አርአያ የሚሆን ስራ ሰርተዋል። እስከ አሁኗ ድረስ ስለ ፍቅር፣ ስለ አንድነት፣ ስለ ይቅርታ፣ ስለ ህብረት፣ ስለ መደመር ያደረጉት ሂደት ስታይ ይሄ ሽልማት ይገባቸዋል።
እንደ አንድ ዜጋና እንደ ሀገር ሲታሰብ የሚያስደስት ነገር ነው። ደስ ብሎናል። እኛ ነው ግን እንዳመጣጡ እየቀጠለ አይደለም። ከሀገር እስከ ሀገር በተን ደግፈ ነው ይህን ተቀብለ ነው ነበረ። ከጊዜ ወዲህ ግን ዶክተር አብይ የመቀየር ባህሪ እያየንባቸው ነው
አሉ። እነሱ ባሉበት ሁኔታ እንዴት ይህንን ሽልማት እንዴት ይሰጣቸዋል የሚልም አካላት አለ። ትክክል ነው። እኒህን አካላት በፍቅር ነው በይቅርታ ነው። ይህ ደግሞ በአንድ ጊዜ አይመጣም። ለዘመናት የተሰበከ ደመሰሩ የገባ አካል፣ ጽንፈኛ ትርክት በውስጡ የገባ አካል በአንድ ጊዜ ሊለቅ አይችልም።
የሶማሌ ክልል ምክትል ፕሬዚደንት አቶ ሙስጠፌ ኡማርና የድሬዳዋ ምክትል ከንቲባ አቶ ከድር ጃዋርን ጨምሮ ድሬዳዋ፣ ሐረር፣ ጅጅጋ ላይ ሰልፍ የወጡና በአማራና በአፋር የተለያዩ ከተሞች ያሉ ከተናገሯቸውና ከሰጧቸው አስተያየቶች የተቀነጫጨቡ ድምፆችን የሰማችሁት። በዳያስፖራ ያሉ ምሁራንን ሐሳቦችም ይዘናል።
ይሄ ነገር አላስተካከልትም ብሎ ግን ሁልጊዜ በስድብ ሶሻል ሚዲያ ላይ ወጥቶ መግለጽ፣ በጽሁፍ ላይ ወጥቶ ሁልጊዜ መገሰጥና እንትን ማለት የራስን ደካማነት ነው እንጂ የሚያሳዩ የእሳቸውን ደካማነት የእሳቸው አለመስራትን አይደለም ያሳየ። ስለዚህ ለእነዚህ ሰዎች የሚለው ምንድን ነው? አገሩ ሰላም አላመጡም ካሉ የሀገሪቷን ኢኮኖሚ ወደቀ፣ እኛስ ምን እየሰራን ነው ነው ወይንስ እሳቸው መለኮት ደረጃ ታይተው ሁሉም ነገር ያስተካክላሉ የሚለው ነው። ስለዚህ ጥያቄ ወደ እሳቸው ያመራል፣ ጥያቄውን ወደሚጠይቀው ሰው ያመራል ብዬ ነው።
እኔ ተሰማኝ በጣም ወሰን የሌለው ደስታ ነው። ይህም በተለያየ መልኩ ነው። አንድ እንደ አንድ ሰው እንደ አንድ ዓለም ዜጋ፣ ከዛ በላይ ደግሞ እንደ አንድ ኢትዮጵያዊ ኢትዮጵያ አሜሪካዊ የዶክተር አብይ መመረጥ የሁላችንም ኩራት ነው፣ የሁላችንም ውጤት ስኬት ነው ምለው
የዩኒቨርሲቲ ኦፍ ካሊፎርኒያ ሳን በርናርዲኖ የፖለቲካ ሳይንስ ፕሮፌሰርና የሕግ ባለሙያ አለማየሁ ገብረ ማርያምና በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰርና ዲፕሎማት ብሩክ ኃይሉን ድምፆች ነው የሰማችሁት። ዘገባዎችና ቃለ ምልልሶችን ይዘናል። ዛሬ አዲስ አበባ ላይ ሊካሄድ ታስቦ የነበረውን ሰልፍ ጠርቶ የነበረው ቡድን መሪ እስክንድር ነጋንም ይዘናል። እሁድ ጥቅምት 2 2012 ዓ ም ጤና ይስጥልኝ ክቡራትና ክቡራን አድማጮች። ኤልያስ መልካንም እናስታውሳለን። ከዚህ ፕሮግራም አዘጋጅና አቅራቢዎች አንዷ የሆነችው ጽዮን ግርማ የምሽቱ ስርጭት ፕሮዲውሰር ነች። ቴክኒሻኑ ሚሻ ዱቢንስኪ በስቱዲዮ መሳሪያዎች ላይ ይገኛል። ሶሎሞን አባተ ነኝም አስተናግዳችሁ። አሁን የሰዓቱን ዋና ዋና የዓለም ዜና አሉላ ከበደ ያሰማናል።
ጤና ይስጥልኝ፣ እንደምናመሻችሁ። አሉላ ከበደ ነኝ። የሰዓቱን የዓለም ዜና ባጫጭሩ አሰማለሁ። ካለፈው አርብ አንስቶ ተዘግቶ የነበረው የአማራን ክልል ከአዲስ አበባ ጋር የሚያገናኘው መንገድ ዛሬ መከፈቱ ተገለጠ። የባህር ዳርዋ ዘጋቢያችን አስቴር ምስጋናው በመንገዱ መዘጋት መንገድ ለማደርና ለእንግልት ተዳርገው የቆዩ ቅሬታቸውን ያሰሙ ተጓዦች አንዳንዱን አነጋግራ ተከታዩን አጭር ዘገባ አድርሳናለች።
እሺ፣ ከሁሉ አስቀድሜ አመሰግናለሁ። ሰልፉ የተሰረዘበት ምክንያት የመንግስት ክልከላ ስላደረግን።
ለሁለት ቀናት ያህል የአማራ ክልልን ከአዲስ አበባ የሚያገናኘው ዋና መንገድ ተዘግቶ እንደነበርና በተጓዦቹም ላይ መጉላላት መፈጠሩን ትናንት መዘገባችን ይታወሳል። በዛሬው ዕለት መንገዱ መከፈቱን አስተያየት ሰጪዎቹ ገልጸውልናል።
መንገዱ ዛሬ ተከፍቷል።
ስንት ሰዓት ተከፈተ?
አጋጣሚ አርፍቼ ነው አንድ ሰዓት ከምናምን የተነሳሁት እና ሰዓቱን እርግጠኛ ባልሆንም መንገዱ እንደተከፈተ ነገሩ። ከዛ በኋላ ያው መጣው ከደጀን እያስጋቻ ነበረን፣ ግን እስካሁን ድረስ አሁን አዲስ አበባ ያለው ምንም ነገር የለም። ምንም ነገር የለም። ሰላማዊ ሰልፍ ምንም ያዩት ነገር የለም። በመንገዱ
የአካባቢው ነዋሪዎች መንገዱ እስኪከፈት ድረስ ላደረጉላቸው ትብብር ተጓዦቹ አመስግነዋል።
መዋጮ እያደረጉ ምሳም ቁርስም እንዲጋበዙ ያው አይዟችሁ ችግር የለም እንዳትሰጉ ምናምን እያሉ ነበረ እንከባከቡን የነበረ። በጣም ደስ የሚል ነገር ነው። በከተማ የዞሩ ምግብ ነክ ነገሮችን የማርጋ ነገሮችን የሚጨምርባቸው አካል ካለ መታችሁ ጠቁሙን እየተባለ አድራሻ ሲሰጠን ነበር። በየመንገዱ ምግብ ልንጠጡ የሚል ነበረ ያለ እና ያን ነገር እየተደረገልን ነበር።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባዋ እናመሰግናለን። የተጓዦቹን ቅሬታ ተከትሎ የአሜሪካ ድምፅ በትላንትናው ዕለት ያነጋገራቸው የኦሮሚያ ክልል አስተዳደርና ጸጥታ ጉዳዮች ምክትል ቢሮ ኃላፊ ኮሎኔል አበበ ገረሱ የጸጥታ ኃይላቸው በደረሰው ከጸጥታ ጉዳዮች ጋር የተያያዘ ጥቆማ መነሻ ፍተሻ ነው ያካሄደው ሲሉ የመንገዱን መዘጋት ማስተባበላቸው ይታወሳል። የጠቅላይ ሚኒስትር አብይ አህመድ የኖቤል ሰላም ሽልማት ተሸላሚ መሆን በምስራቅ ኢትዮጵያ የሚገኙ ልዩ ልዩ ከተሞች ይህንኑ ምክንያት አድርገው የድጋፍ ሰልፍ ማካሄዳቸውን፣ በኦሮሚያ ክልል ምዕራብና ምስራቅ ሐረርጌ ዞን በሚገኙ ከተሞችም በሶማሌ ክልል በሐረሪ ክልልና እንዲሁም በድሬዳዋ አስተዳደር የድጋፍ ሰልፎች መካሄዳቸው ተዘግቧል። ከስፍራዎቹ የተጠናቀሩትን ዘገባዎች ቆየት ብለን እናቀርባለን። ይህ በእንዲህ እንዳለ ራሱን የአዲስ አበባ ባላደራ ምክር ቤት የሚለው ቡድን ለዛሬ ጠርቶት የነበረው ሰላማዊ ሰልፍ መሰረዙን አስታወቀ። የባላደራ ምክር ቤቱን ሰብሳቢ አቶ እስክንድር ነጋን ማምሻው ላይ በስልክ አግኝተን ጠይቀናቸዋል።
እሺ፣ ከሁሉ አስቀድሜ አመሰግናለሁ። ሰልፉ የተሰረዘበት ምክንያት የመንግስት ክልከላ ስላደረግን ነው። መጀመሪያ ላይ ፈቅዶ ነበር። በዝምታ ነው የፈቀደው፣ በህጉ መሰረት ማለት ነው። የሰላማዊ ሰልፍ አዋጅ እንደሚደነግገው አንድ ሰው ወይም አንድ ተቋም ሰላማዊ ሰልፍ ፍቃድ ማን ሰላማዊ ሰልፍ ለማድረግ ማመልከቻ ካስገባ በኋላ በ12 ሰዓት ውስጥ አስተዳደሩ ምላሽ ማያገኝ ከሆነ እንደተፈቀደ ይቆጠራል ይላል። በዚህ አግባብ ፍቃድ ካገኘም በኋላ አስተዳደሩን ፍቃድ ካገኘም በኋላ ያው ዝግጅት እያደረግን ነበር። በጣም ሰፊ ዝግጅት ነው፣ ከተማ አቀፍ ዝግጅት ነው። እዛ መጨረሻ ምዕራፍ ላይ ስንደርስ የመጨረሻው ቀን ላይ ስንደርስ ጥቅምት 1 ነበር የመጨረሻ ዝግጅት ቀን። በመላ ከተማ ውስጥ ቅድመ ዝግጅቶች የተደረጉ ባለበት ሁኔታ ፖሊስ መግለጫ አውጥቶ ፍቃድ ማነው ሰላማዊ ሰልፍ ሊደረግ እንደማይችል የአዲስ አበባ ፖሊስ ኮሚሽን ፍቃድ ያለው ሰላማዊ ሰልፍ እንደሌለ የሚገልጽ መግለጫ አውጥቷል። እና በዛ መሰረት ምንም እንኳን አካሄዱ ህጋዊ ባይሆንም በፖሊስ በኩል ያለው አካሄድ እሱም ህገወጥ ቢሆንም ለከተማዋ ብቻ ሳይሆን ለሀገር ሰላም እና ለህዝብ ደህንነት ቅድሚያ በመስጠት ሰልፉን ሰርዘነዋል። እና በሚቀጥለው አሁን በሂደት ወደ ቀጣይ የሰላማዊ ትግል እርምጃዎች እንገባለን።
አቶ እስክንድርን ለጊዜያቸው እናመሰግናለን። ቀጣይ የሰላማዊ ትግል እርምጃዎች ያሏቸውንና የአዲስ አበባ ፖሊስ ኮሚሽንን ዝርዝር ምላሽ በመጪው ፕሮግራማችን እናቀርባለን። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዩናይት ስቴትስ በሰሜን ሶሪያ ያላትን ጦር ሰራዊት ሙሉ በሙሉ በማስወጣት ላይ መሆኗ ተገለጠ። ውሳኔው ለለውጥ ያህል አሉ በጣም ብልህ ነው ሲሉ እርምጃቸውን በማወደስ የገለጹት ፕሬዚዳንት ትራምፕ የአሜሪካ የረዥም ጊዜ የጦር ሜዳ አጋር በነበሩት የኩርድ ተዋጊዎች ላይ ቱርክ እያደረሰች ያለችውን ጥቃት ዩናይትድ ስቴትስ ጣልቃ መግባት የሌለባት ጉዳይ ነውም ብለውታል። ትራምፕ አያይዘውም ቱርክ የሶሪያን ድንበር ተሻግራ በኩርዶች ላይ ለከፈተችው ጥቃት ምላሽ በዩናይትድ ስቴትስ ምክር ቤት የተቀናቃኙን የዲሞክራቲክ ፓርቲ አባላት ጨምሮ በአንካራ ላይ ከበድ ያለ ያሉትን የኢኮኖሚ ማዕቀብ ለመጣል በትብብር በመስራት ላይ መሆናቸውንም ተናግረዋል። ይሁን እንጂ በሰሜናዊ ሶሪያ ያለው ቁጥሩ 1000 የሚደርስ የዩናይት ስቴትስ ጦር ሰራዊት ትላንት አገሪቱን ለቆ እንዲወጣ ማድረጋቸውን የዩናይት ስቴትስ አጋር ኩርዶች ላይ ለበረታ ጥቃት እንዲጋለጡ አድርጓል በሚል ብርቱ ትችት እየቀረበባቸው ነው። የሶማሊያው ጽንፈኛ ቡድን አልሻባብ በዛሬው ዕለት ሞቃዲሾ አውሮፕላን ጣቢያ ላይ ባደረሰው የቦምብ ጥቃት 7 ሰዎች መቁሰላቸውን የዓይን እማኞች ተናገሩ። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት ከሰልሞን አባተና ጽዮን ግርማ ጋር።
እኔም አንተን አመሰግናለሁ አሉላ። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርትስ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ በቀጥታ የእሁድ ጥቅምት 2 2012 ዓ.ም ምሽት ፕሮግራም ነው። ከኤልያስ መልካ ቅንብሮች እናሰማችኋለን። በዚህ ምሽት ደግሞም ማንነቱን እንዘክራለን።
እኔ በልጅነት የማስታውሰው ምን መሰለሽ፣ ጥግ ጋ የእሱ መኝታ ቤት አለ እና እዛች መኝታ ቤት ነው የሚውለው የሚያመሸው እና እኔ ልጅ ስለነበርኩ በጣም ጥያቄ ይፈጥርብኝ ነበር። ለምንድን ነው በር ዘግቶ የማይከፍተው?
ከኤልያስ መልካ ቅንብሮች ዘሪቱ ከበደ የተጫወተችውን ጣዕመ ዜማ ነበረ ደብለቅ አድርገን ያሰማናችሁ። አቤኔዘር መልካ ነው የወንድሙ ሥራዎች ከሆኑ ቅንብሮች የመራረጣቸውን ጣዕመ ዜማ በየጣልቃው የያዝንላችሁ በምሽቱ። አሁን ወደ መጀመሪያው ቅንብር እንዝለቅ። ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ተሸላሚ በመሆናቸው ምክንያት በምስራቅ ኢትዮጵያ የተለያዩ ከተሞች የድጋፍ ሰልፎች ተካሂደዋል። በኦሮሚያ ምዕራብና ምስራቅ ሐረርጌ ዞን በሚገኙ ከተሞች፣ በሶማሌ በሐረሪ ክልልና በድሬዳዋ አስተዳደር ተካሂደዋል ሰልፎቹ። አዲስ ቸኮል ዝርዝሩን ይዟል።
በሶማሌ ክልል ልዩ ልዩ ከተሞች የሚገኙ ነዋሪዎች ለድጋፍ ወደ አደባባይ የወጡ ሲሆን በተለይ በጅጅጋ ከተማ የተካሄደውን ድጋፍ ሰልፍ በርከት ያሉ ነዋሪዎች ታድመውበታል። የክልሉ ምክትል ርዕሰ መስተዳድር አቶ ሙስጠፌ ዑመርም በስፍራው ተገኝተው ደስታቸውን ገልጸዋል።
በዛሬው ቀን እዚህ የተሰበሰብነው ዶክተር አብይ አህመድ በኖቤል ፒስ ኮሚቴ የተበረከተላቸውን የዘንድሮ የ2019 የሰላም ሽልማት ለማክበር ነው። በዚህ የተሰማንን ደስታ ለመግለጽ ነው። ጅጅጋ ብቻ ሳይሆን በሁሉም የሶማሌ ክልል ዋና ዋና ከተሞችና የወረዳዎች ከፍተኛ የሆነ ቁጥር ያለው ሕዝብ ወጥቶ በሀገራችን ለመጀመሪያ ጊዜ ያሸነፈችን ይሄ የሰላም ኖቤል ፒስ ፕራይዝ ለማክበርና እንኳን ደስ አለ ለማለት ወጥቷል። በዚሁ አጋጣሚ ሶማሌ ሕዝብና መንግስት ዶክተር አብይ እየሰሩ ላሉት ሀገራዊ ለውጥ ከጎናቸው መቆማቸውን ለማረጋገጥ ይወዳል።
የሐረሪ ክልልም ከአጎራባች የኦሮሚያ ወረዳዎች ጋር በመሆን ደስታቸውን በሐረር ከተማ ዘክረውታል። በስፍራው ተገኝተው ንግግር ያደረጉት የሐረሪ ክልል ፕሬዚዳንት አቶ ወርዲን በድሪ ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ውስጥ ሰላም፣ ፍቅርና አንድነት እንዲሰፍን ለከፈሉትና ላመጡት ለውጥ ልንኮራባቸው ይገባል ብለዋል። የጠቅላይ ሚኒስትሩን የአንድነትና የሰላም ጉዞን ማስቀጠል ይጠበቅብናል ብለዋል። በድሬዳዋ አስተዳደርም እንዲሁ በሺ የሚቆጠሩ የከተማዋ ነዋሪዎች ደስታቸውን ለመግለጽ ወደ ለጋራ አደባባይ ተመዋል። በዕለቱ በስፍራው የተገኙት የአስተዳደሩ ምክትል ከንቲባና የንግድ ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ ከሪር ጀዋር ንግግር አድርገዋል። አቶ ከሪር በንግግራቸው በጠቅላይ ሚኒስትሩ ሽልማት ደስታቸውን ከመግለጽ ባሻገር ነዋሪውም ይህንኑ ዓለም አቀፍ እውቅና በየሰፈሩ እንዲተገብረውና ለሰላም እንዲቆም ጥሪ አቅርበዋል።
የመጣውን ሰላም ለማስቀጠል የዘንድሮ ተሸላሚ ሌሎች በኖቤል ሲሸለሙ በተመራማሪ፣ በአዲስ ፈጠራ፣ በኢኮኖሚ፣ በቴክኖሎጂ ስለሆነ የመጀመሪያው ከዓለም በሰላም ስለሆነ ወደ ከተማችን ወደ ቀበሌያችን ስንመለስ የእሱን ሰላም ሳንደፈርስ የእሱን ቃል ሳንሽር እሱ ያገኘውን ሰላም ለማረጋገጥ ሁላችን በተመለስንበት ዛሬ እዚህ አደባባይ ላይ ተገኝተን ደስታችን ስለተካፈላችሁ ስትመለሱም ደስታችሁን ድርብ እጥፍ እንዲያደርግላችሁ እመኛለሁ።
ድሬዳዋ ከአዲስ ዓመት ዋዜማ ጀምሮ በተደጋጋሚ እርስ በርስ ግጭት እየተናጠች ሲሆን በሰልፉ የታደሙ ነዋሪዎችም ነዋሪው ወደ ቀድሞ ፍቅሩ እንዲመለስ ጥሪ አቅርበዋል። ወይዘሮ አልማዝ የተባሉ የሳቢያን አካባቢ ነዋሪ እንዲህ ብለዋል።
የተሰማን ደስታ ለመግለጽ ነው የወጣ ነው። ስለዚህ ለእኛ አልፎ አይደለም ለዓለም የሆነ ነው። ከዚህ ደስታችን እንገልጽ ነው የመጣ ነው።
ተረፈ ደግሞ የድሬዳዋ ነዋሪ ከዚህ ምን መማር አለበት?
ጥሩ ነገር መማር አለበት። የእውነት ይሄን ነው የምልህ። የድሬዳዋ ሕዝብ ጥሩ ነገር መማር አለበት። ለምን መሰለህ? ይበቃናል። ምንም አያደርግልንም አለ እንዴ? የድሮ ፍቅራችን ይሻለናል አይደል? ስለዚህ ከእሱ መማር አለብን ሁላችን ነው። እግዚአብሔር እንግዲህ ኢትዮጵያን ይባርክልን። እሱንም እድሜና ጤና ይስጠን።
ከአጎዳይ እስከ ጭሮ በምስራቅና ምዕራብ ሐረርጌ የሚገኙ ሁሉም የኦሮሚያ ከተሞችም የድጋፍ ሰልፉ ተሳታፊዎች ነበሩ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ ለዘገባው። አምቦ ላይና በሌሎችም አካባቢዎች ተመሳሳይ ሰልፎች መደረጋቸውን ሪፖርተሮቻችን ጠቁመውልናል። ዘገባዎቻቸው ከደረሱን በደረሱን ሰዓት እናቀርብላችኋለን። ከጠቅላይ ሚኒስትር አብይ አህመድ የዓመቱ የኖቤል ተሸላሚነት ጋር የተያያዙ ለአሜሪካ ድምፅ የተሰጡ ጥቂት አስተያየቶችን ይዘናል። ደሴ የሚገኘው መስፍን አራጌ ተከታዩን አቀናብሯል።
የወሎ ዩኒቨርሲቲ ፕሬዚዳንትና የአማራ ዩኒቨርሲቲዎች ህብረት ሰብሳቢ ዶክተር አባተ ጌታሁን በትጋት ሀገራቸውን ለመሩት ፍቅርና ሰላም ለሰበኩት ጠቅላይ ሚኒስትር ዶክተር አብይ አህመድ ሽልማቱ ቢያንስ እንጂ አይበዛም ይላሉ። እናም በዩኒቨርሲቲያቸውና በህብረቱ ስም ለጠቅላይ ሚኒስትር አብይ አህመድ እንዲሁም ዋናው የስኬታቸው ደጀን ነው ላሉት የኢትዮጵያ ህዝብ የእንኳን ደስ አላቸው መልእክት አስተላልፈዋል።
ለበርካታ ኢትዮጵያ ወጣቶች አርአያ የሚሆን ስራ ሰርተዋል። ባድመ ላይ ወንድማቸውን ሳይቀር በርካታ ቤተሰቦቻቸውን አጥተዋል። ኤርትራ ኢትዮጵያ ህዝብ ወንድም የሆነ ህዝብ ነው። በርከት ያለ ህዝብ ህይወት አልፈዋል። ሩዋንዳ ላይ የነበረውን የዘር ጭፍጨፋ ባይናቸው አይተዋል። የጦርነት አስከፊን አይተዋል። በኤርትራና በኢትዮጵያ መካከል የማይታሰበውን በፍቅር ድልድይ ማለት ይቻላል ጦርነት ሳይኖር ትናንትና መድፍ ሲወረውርብህ የነበረን አካል ወታደር ሆኖ ቤተሰብ እዛ ሲሞት ያየ ሰው በፍቅር አስተሳስሮ በርካታ ዓመት እስር ቤት የነበሩትን ማስፈታት፣ ተከፍሎ የነበረው ኦርቶዶክስ ማስታረቅ፣ እስልምና መካከል የነበረውን ማስታረቅ፣ ውጭ የነበሩ ተቃዋሚ ፓርቲዎችን ወደ ሀገር ማስገባት፣ አጠቃላይ ከመጀመሪያዋ ንግግር እስከ አሁኗ ድረስ ስለ ፍቅር፣ ስለ አንድነት፣ ስለ ይቅርታ፣ ስለ ህብረት፣ ስለ መደመር ያደረጉት ሂደት ስታይ ይሄ ሽልማት ይገባቸዋል።
በአፋርና በደሴ ከተማ የሚኖሩ ሌሎች የህብረተሰብ ክፍሎችም ተመሳሳይ አስተያየት ሰጥተዋል።
መሐመድ ዳውድ ይባላለሁ። የአፋር ህዝብ ፍትሐዊ ዲሞክራሲያዊ ፓርቲ ሊቀመንበር ነኝ። ሀገራችን በአሁኑ ሰዓት ከምንም ጊዜም በላይ አንጻራዊ የሆነ ሰላም ሁኔታ የተፈጠረ ከመሆኑም በላይ ከመቶ ሺህ በላይ ህሊና እስረኞችም በነጻ እንዲፈቱ ተደርጓል። በተጨማሪም ደግሞ በውጭ ሀገር እስር ቤት ታስሮ የነበሩት በሺዎች የሚቆጠሩ እስረኞቹ በመስፈታት እንዲለቀቁ አድርጓል። በውጭ ሀገር በስደት የነበሩት ፖለቲከኞቹ በሰላም ወደ ሀገር እንዲገቡም አድርጓል። በሌላ በኩል ደግሞ በ20 ዓመታት ውስጥ እልባት ያልተገኘለት የኢትዮ ኤርትራ ጉዳይ በሰላም መንገድ በመፍታት ወስዷል።
ሰመረ ከበደ ደሴ ከተማ የሙዚቃ ባለሙያ ነኝ። በጣም ነው የተደሰትኩት። በእኛ ሙያ ራሱ ከዚህ በፊት የነበረው የሙዚቃ አሰራር አስተሳሰብ በጎጥና በመንደር በግለሰቦች ላይ መሰረት አድርጎ የሚሰራ የነበረበት ሁኔታ ነበር። በዚህ 2 ዓመት ግን ሁሉ ሙያተኛ በነጻነት ስለ ሀገር ይዘፈን ነበር፣ ስለ አንድነት ይዘመራል፣ ስለ ፍቅር የሚዘመርበት ጊዜ ይህ 2 ዓመት ነበር የሆነው። በዚህ ለውጥና በዶክተር አብይ ጥረት ነው አንዱ ትልቅ ዋና ነገር ብዬ የማስበው በእኛ ሙያ ይሄ ነው።
ነገደ በለጠ እባላለሁ። የደሴ ከተማ ነዋሪ ነኝ። እጅግ በጣም ደስ ብሎኛል። ከተደሰትኩበት ምክንያቶች ዋናው ከዚህ በፊት ሀገራችን የምታወቀው በሁለት ጉዳዮች ነበር። አንደኛው በድርቅና በጦርነት፣ ሁለተኛው ደግሞ በብርቅዬ አትሌቶቻችን በዓለም አደባባይ በኦሎምፒክ መንደር በሚያገኙት ድል ነበር። አሁን ከዚህ አልፈን የዓለም የኖቤል ተሸላሚ የሚሆኑ መሪ በማግኘታችን እጅግ በጣም ያስደስታል። ምክንያቱም ከዚህ በፊት አጼ ኃይለ ሥላሴ በአፍሪካ አንድነት ድርጅት ለመመስረት ባደረጉት ጥረት የኖቤል እጩ ሆነው ይህን ሽልማት ሳያገኙ ቀርተዋል። በዶክተር አብይ አህመድ ደግሞ ይህ መሳካቱ እጅግ በጣም የሚያስደስትና የሀገራችንን ክብር በዓለም አደባባይ ከፍ አድርጎ ያሳየ ስለሆነ እጅግ በጣም ተደስችበታለሁ።
በአንጻሩ ጽንፈኛ ብሔር ፖለቲካ ድርጅቶችና ፖለቲከኞች ሀገሪቱን እያተራመሱ ባሉበት፣ የህዝቦች መፈናቀል በሚስተዋልበት፣ የህግ የበላይነት ባልሰፈነበት ሁኔታ ሽልማቱ መሰጠቱ አግባብ አይደለም ያሉም አልጠፉ። አንዳንዶቹ ደግሞ ስጋታቸውን ያክላሉ።
የደሴ ከተማ ነዋሪ ነኝ። ስሜን መግለጽ አልፈልግም። ስለ ዶክተር አብይ ሽልማት እንደ አንድ ዜጋና እንደ ሀገር ሲታሰብ የሚያስደስት ነገር ነው። ደስ ብሎናል እኛ ነው። ግን እንዳመጣጡ እየቀጠለ አይደለም። ዶክተር አብይ ሲመጣ ሲጀመር ስኖር ኢትዮጵያ ስሞት ኢትዮጵያ የሚል መፎክር ይዞ በመምጣቱ እኛም ከሀገር እስከ ሀገር በተን ደግፈ ነው ይህን ተቀብለ ነው ነበረ። ከጊዜ ወዲህ ግን ዶክተር አብይ የመቀየር ባህሪ እያየንባቸው ነው። ማሳያው አሁን ለምሳሌ እሳቸውን በመጡበት ወቅት ደግፈን ስንወጣ፣ እዚህ ከተማም ሌላ ከተማ ሙጥ ባንዲራውን ይዘን ስንወጣ ድጋፋችንን በዛ ስንገልጽ ተቀብለውት ነበር። አሁን ግን በቅርቡ ያየነው ነገር ይህም ባንዲራ ይዞ የሚወጣ ሰው ሲረገጥ ሲቀማ፣ ለምሳሌ የመስቀል በዓል ሲከበር፣ ከዛ ደግሞ በተጨማሪ አዲስ አበባ ከተማ ውስጥ የኮንዶሚኒየም ድሃ ሁነው ቆጥበው ቤት እናገኛለን ብለው ሲጓጉ የነበሩ ዕጣ የወጣላቸውን ሰዎች ቀምቶ አይተናል። ይሄ ዶክተር አብይን የተሸረሸረበት ነገር አለ ብለን እንድንገምት ያደርገናል።
ዋልታ ረገጥ የሆነ ትርክት ያላቸው ሁልጊዜ ጦርነት ሰባኪዎች፣ አንድ ፔፐር በዚህ ላይ ባለፈው ፐብሊሽ ደርጌዋለሁ እና የአጋጭቶ አደሮች ኮንፍሊክት አንተርፕርነርስ በሚል ላይ ነው አሉ። እነሱ ባሉበት ሁኔታ እንዴት ይህንን ሽልማት እንዴት ይሰጣቸዋል የሚልም አካላት አለ። ትክክል ነው። እኒህን አካላት በፍቅር ነው፣ በይቅርታ ነው። ይህ ደግሞ በአንድ ጊዜ አይመጣም። ለዘመናት የተሰበከ ደመሰሩ የገባ አካል፣ ጽንፈኛ ትርክት በውስጡ የገባ አካል በአንድ ጊዜ ሊለቅ አይችልም። ክፍተቶች አሉ። ያንን ክፍተት ደግሞ እኔም ሌላውም አካል ነው ማገዝ ያለብን የጎደለውን የሚያጎሉ ሰዎች አሉ። አለፈው ታሪክ ላይ አለፈው ብሶት ላይ ቆሞ የቀሩ አካላት አሉ። በደርግ ጊዜ ታስታውሳለህ፣ ብዙ ህዝብ ጠፋ። በታሪክም ታነባለህ፣ በርካታ ወንድሞቻችን አለቁ፣ ቤተሰቦቻችን አለቁ። ይሄ ብቃ ተብሎ መስቀል አደባባይ ላይ ሙዚየም ተቋቋመ። ቆሞ ከዛ በኋላ አልቆመም፣ አሁንም እየቀጠለ ነው ያለው። ማስቆም የምንችለው እኔም አንተም ነው። መሪዎች ሊያስቆሙ አይችሉም። እሳቸው አሁን የሚችሉትን ነገር እያደረጉ ነው።
ከዚህ በፊት ያልተደረጉ ጥረቶች ተደርጓል። እንግዲህ በአንድ ጊዜ ሰላም ሊመጣም አይችልም። በአንድ ጊዜ ደግሞ 27 ዓመታት በሙሉ ብዙ ችግሮች የነበረበት ሀገር ነው። ስለዚህ ይሄ ደግሞ ያለው የፖለቲካ አመለካከት ይኖራል። ይሄ ደግሞ በውይይት የሚፈት ነገር ነው። የተለየ ሀሳብ መኖሩ ጥሩ ነው። ምክንያቱም ይሄ የዲሞክራሲ ግንባታ ነው።
እኔ እዚህ ላይ ሰፋ ያለ ነገር መናገር ባልፈልግም ተገቢ አይደሉ የሚሉትን ሰዎች ግን አልቀበልም። ጠቅላይ ሚኒስትራችን እነዚህ ችግሮችን ይዘው ለመፍታት እያደረጉት ያለበት ጥረት ነው ያሸለማቸው። ከጎረቤቶቻችን ጋር ያመጡት ሰላም ነው ይህን ሽልማት ያመጣላቸው። እነዚህን ችግሮች ደግሞ ሲፈቱ ሁለተኛ ኖቤል ተሸላሚ ይሆናሉ ብዬ ነው የማስበው።
ሽልማቱን ወደ ብሔር ጥግ መጎተት፣ ወደ ፖለቲካ ድርጅት ታዛ ማስታከክ አይገባም ይላሉ አስተያየት ሰጪዎቹ። ተሸላሚው የኢትዮጵያ ሕዝብ መሆኑን በማስረገጥ
ሽልማቱም የኢትዮጵያ ሕዝብ ሽልማት ነው፣ የኢትዮጵያ ወጣቶች ሽልማት ነው፣ ለሰራብ የሞቱ የተሰዉ ወጣቶች ሽልማት ነው፣ የኢስት አፍሪካ ሽልማት ነው፣ የአፍሪካ ሽልማት ነው። ሌላም ሽልማት ይገባናል። አሁን በሄዱበት ቦታ የሕዝቡ ድጋፍ እንዳለ ሆኖ የእሳቸው አልሸነፍ ባይነት ረዥም ራዕይ መኖር ነው። ትልቅ ተመኝ ትልቅ እንዲተዋን ነው። በዓለም ላይ እስካሁን ድረስ ትልቅ ተመኝተው የወደቁ ሳይሆን ትንሽ ተመኝተው ትንሽ ያገኙ ናቸው ለዓለም እድገት እንቅፋት የሆኑት።
በአንድ ሀገር ውስጥ አንድ ሰው ይሸለማል። አንድ ሰው በሚሸለምበት ጊዜ ግን ያ ሰውዬ ብቻውን ሰርቶ ለሽልማት የሚበቃል የሚል አስተሳሰብ የለኝም። የዶክተር አብይን ብንወስድ የመላ ኢትዮጵያ ህዝብ ጥረት፣ ድጋፍ፣ ተግቶ መስራት፣ ለሰላም ያለው ቁርጠኝነት ባይኖር ኖሮ ዶክተር አብይ ብቻውን ሰርቶ ብቻውን የሰላም ኖቤል አሸናፊ ይሆናል የሚል አስተሳሰብ የለኝም። የጎሳ አስተሳሰብ አይደለም፣ የብሔር አስተሳሰብ አይደለም፣ የግለሰብ ሽልማት አይደለም። ይሄ ሽልማት የመላው ኢትዮጵያ ህዝብ ሽልማት ነው። የሁሉም ኢትዮጵያዊ ደስታ ሊሆን ነው የሚገባው። ሽልማቱንም እኔ እንደ ራሴ እንደተሸለምኩ አድርጌ ነው የማስበው።
ሰውየው የኢትዮጵያን ህዝብ ወክለው ሲሰሩ ባገኙት የሰላም ውጤት እንጂ የተሸለሙት በብሔራቸው አሊያም ደግሞ በቡድኖች አይደለም። ይህ የኢትዮጵያ ህዝብ ድል ነው። በዓለም አደባባይ አትሌቶቻችን ሲያሸንፉ የምንደሰተው የኢትዮጵያን ስም ይዞ ስለሄዱ ነው እንጂ በብሔራቸው አይደለም።
ሽልማቱ ለተሻለ አፈጻጸም የሚያነቃቃ ነው ያሉት አስተያየት ሰጪዎች በተለይ የፖለቲካ ጽንፈኝነትን በመከላከልና የህግ የበላይነትን በማረጋገጥ የተሻለ ስራ እንዲያበረክቱ መልካም ምኞታቸውን ገልጸዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን ለዘገባው። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። አዲስ አበባ ላይ ከምሽቱ 3:23 ሆኗል። አሁን በዳያስፖራ ከሚገኙ ምሁራን አንድ ሁለቱን አነጋግረናል። በዚሁ በጠቅላይ ሚኒስትር አብይ አህመድ የኖቤል ሽልማት ጉዳይ ላይ ዶክተር አብይ ወደ መንበረ ስልጣኑ ከዘለቁበት ጊዜ አንስቶ ድጋፋቸውን ሲገልጹ ከነበሩ በውጭ ያሉ ምሁራን መካከል የካሊፎርኒያ ዩኒቨርሲቲ ሳን በርናርዲኖ ፕሮፌሰር አለማየሁ ገብረ ማርያም አልማርያም እየተባሉም ይጠራሉ አንዱ ናቸው። ፕሮፌሰር አለማየሁ ቀድሞ የነቁ ከሚባሉ ተቃዋሚዎችና የህዝብ ሐሳብ መሪዎች አንዱ ነበሩ። ዛሬ ምን ያስባሉ? ደወልኩና ጤና ይስጥልኝ አልኳቸው።
እንደምን አመሸህ ሰለሞን?
እግዚአብሔር ይመስገን። የጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ተሸላሚ መሆን ትልልቅ ከሚባሉ የዕለቱ የዓለም ዜናዎች መካከል ነው ያለውና እርስዎ ከዶክተር አብይ አህመድ ወደዚህ የለውጥ ጎዳና መምጣት ጊዜ ጀምሮ አብረው የነበሩ ሰው ኖት። ኢትዮጵያም ከረጅም ዓመት በኋላ ሄደዋል። እዚህም ሆነው በተለያዩ እንቅስቃሴዎች ላይ ቆይተዋልና ምንድን ነው ይህንን ዜና ሲሰሙ የተሰማዎት? ፕሮፌሰር አለማየሁ ምንስ ያስባሉ ስለ ሽልማቱ?
በጣም ነው ደስ ያለኝ። በግሌ መቼም ለኢትዮጵያ ሁልጊዜ የምመኝላት የማልምላት የማስብላት ነገር ይሄ ነበር። አንድ ታላቅ መሪ ከሀገራችን ወጥቶ እንደዚህ ያስከብረናል። እንደውም ያኔ ኔልሰን ማንዴላ 1993 በአውሮፓውያን አቆጣጠር ኖቤል ባገኙ ጊዜ እንደው ልቤን የሰበረው ነገር ምን ነው ኢትዮጵያ ውስጥ እንደዚህ አይነት ሰው አይገኝም የሚል በጣም በልቤ የተሰማኝ ነገር ነበረ እና አሁን ራሱ ሳስበው የዛን ጊዜ በጣም ስሜታዊ ያደርገኛል። ግን በመጀመሪያ ጠቅላይ ሚኒስትር ዶክተር አብይ አህመድን እንኳን ደስ አሉት ማለት ፈልጋለሁ። እሳቸውንም ቤተሰባቸውንም ማለት ነው። በእውነቱ ደስታው ግን የኢትዮጵያ ሕዝብ ነው፣ የአፍሪካም ሕዝብ በሙሉ ነው ብዬ ነው ማምነው። ሁላችንም ኢትዮጵያውያኖች እንኳን ደስ አለን ብዬ መጀመር ነው ፈልገው። እርግጥ እንግዲህ ሽልማቱ ብዙ ነገር ነው የሚያመላክተው። ሸላሚዎቹ እንደጠቀሱት አንዳንድ የጠቀሱት ነገሮች በሀገር በቀጠናው በአህጉሩ ባደረጉት መልካም የሰላም ስራ ላይ ነው የተመረኮዙት ማለት ነው። በተለይም ደግሞ በኤርትራና በኢትዮጵያ ውስጥ ለ20 ዓመት ያህል ሰላም የለ፣ ጦርነት የለ፣ ኖ ፒስ ኖ ወር በሚል ሁኔታ ላይ ያንን ሰብረው የሁለቱን ህዝቦች አንድ ላይ ማድረጋቸውን እና ከዛም ደግሞ አልፎ በቀጠናው በደቡብ ሱዳን ያለውን ትልቅ ውዝግብ ሁለቱን መሪዎች በማቀራረብ ከዛም አልፎ ደግሞ በሱዳን አሁን በቅርብ ጊዜ አገሪቷ በተበጠበጠችበት ጊዜ ሄደው የሰላም መስፈንን በማድረጋቸው በሌላም ደግሞ በሶማሊያና በኬንያ ያለውን በውሃ አካባቢ ያለውን ውዝግብ በሰላም እንዲፈታ በማድረጋቸው
ህንድ ውቅያኖስ ላይ የገቡበትን የይገባኛል ጥያቄ ነው የሚሉት።
ትክክል። ስለዚህ ይሄ ሁሉ የሚያሳየው ምንድን ነው? ሰላም ማለት ምንድን ነው የሚለውን ትርጉም ነው። ሰላም ማለት በበጎ መንፈስ፣ በወንድምነት፣ በእህትነት፣ በመከባበር፣ በመተሳሰብ ብንኖር፣ ብንሰራ፣ ብንረዳዳ ምን አይነት ብልጽግና በሀገራችን ብቻ ሳይሆን በቀጠናውና በአህጉሩም እንደሚገኝ በትልቅ ደረጃ ያሳዩ ነው የሚመስለኝ። ምክንያቱም እሳቸው የሚቆሙበት ምንድን ነው? የሚቆሙበት መርሆች በፍቅር፣ በይቅርታ፣ በመተሳሰብ፣ በመደመር ማለትም የጎደለን እየሞላን ያለንን እያካፈል የተጎዱትን እየረዳን ብቸኝነትን ትተን በህብረት እየሰራን መጓዝ እንዳለብን ነው ያስተማሩንና ለሁላችንም ትምህርት እንዲሰጠን ነው። በተለይ እኔ በዲያስፖራ ባለውበት የእሳቸውን ስራና በህይወታቸው ምን እንዳደረጉ 18 ወር በማይሞላበት ጊዜ ውስጥ ምን አይነት የዓለምን ህዝብ አስተያየት እንደቀየሩና የእኛንም ደግሞ ልቦናና አእምሮ እንዲቀይሩም ከእሳቸው እንድንማር ነው የምፈልገው። እኔ በግሌ ሲጀመር ጀምሮ ፈለጋቸውን እየተከተሉ በተቻለ መጠን እንደሳቸውን ባይሆን በተቻለ መጠን የሚያደርጉትን ለመከተል ሞክሬያለሁ። በተለይም ደግሞ አሁን እኛ ራሳችን በጀመርነው በኢትዮጵያ ዲያስፖራ ትራንስፈር በሚባለው እሳቸው በሰጡን ሀሳብ 1 ብር እየሰበሰብን ይኸው መቼም ሌላው ሰው ብዙም ሰብስቡ ቢለን አሁን ወደ 5 ሚሊዮን ዶላር ሰብስበን ምናልባት ወደ 130ም ቢሆን ወደ 150ም ቢሆን የኢትዮጵያ ብር ሰብስበን በሀገራችን የልማት ነገሮችን ለመስራት የተጎዱትን ለመርዳት ውሃ የሌላቸውን ለማጠጣት ትምህርት የሌላቸውን ለመክፈት እሳቸው የሰጡንን ፈለግ ተከትለን እያደረግን ያለ ነው እና ይሄ ሁሉ ለሁላችን ትልቅ ትምህርት ይሆነናል ነው። ስለዚህ ጠቅላላ ለኢትዮጵያኖች የሚያስተምሩንን በተለይ መደመር የሚባለውን ነገር በደንብ አጢነ ነው ተመልክተ ነው መጽሐፋቸውንም የሚናገሩትን አንብበን እስቲ እድል ሰጥተን እኛ ደግሞ እሳቸው በሄዱበት ጫማ ራሳችን ረግጠን ያችን መንገድ እንሞክራት የሚል አስተሳሰብ ነው ያለ እና ይሄ ነው ዋናው ለእኔ ትልቅ ነገር ብዬ ማስበው።
ፕሮፌሰር አለማየሁ እርሶ ከረጅም ዓመታት ጀምሮ በኢትዮጵያ ውስጥ መብቶች እንዲከበሩ ሲሟገቱ ከነበሩ ሰዎች አንዱ ኖት፣ እንደውም ከመሪዎቹ አንዱ ኖት ማለት እችላለሁኝ። በተለይ በዳያስፖራ ደረጃ ስናየው እስከ ተወካዮች ምክር ቤት ድረስ እየቀረቡ ይሟገቱ የነበሩ ሰው ነዎት፣ እስከ ሴኔት ድረስ እየቀረቡ ማለት ነው። እና በአሁኑ ጊዜ ዶክተር አብይ እንዲህ አይነት አካባቢያዊ ጥረቶችን ቢያደርጉም፣ እንዲህ አይነት በአይን የሚታዩ ጉልህ ለውጦችን ቢያስመዘግቡም፣ ይሄ ጉዳይ ለኖቤል ሽልማት ቢያበቃቸውም፣ በሀገር ውስጥ ግን ያንን ያህል ለውጥ ማምጣት አልቻሉም። በተለይ ሰላምን በማስፈን በማረጋጋት በኩል እያሉ የሚወቅሷቸውም አሉ፣ በጥርጣሬም የሚያዩቸው አሉ። አንዳንዶች እንደውም ይሄ መደመር የሚባለው አስተሳሰባቸው ምን እንደሆነ አይገባኝም እያሉም የሚናገሩ አሉ፣ ከራሳቸው ከመሪው ፓርቲ ውስጥ ያሉ አባላት ሳይቀሩ። በዚህ በኩልስ እንዴት ያስባሉ? እንዴት ያያይዙታል የኖቤል ሽልማታቸውንና በሀገር ውስጥ ያለውን ሁኔታ?
እንግዲህ ሁልጊዜ ሁላችንም እንደ አስተያየታችን ነው፣ መስፈርቱንም የምንይዘው በዛ ነው። አንድን ሰው ከመርዳት ሁልጊዜ መተቸትና መገሰት በጣም ይቀላል። ሰማይ ቅርቡ አይነት ነገር ነው። ተቀማጭ ሰማይ ቅርቡ ነው። እሳቸው አንድ ሰው ናቸው። እዛ ቁጭ ብሎ የሀገሪቱን ሰላም ለምን አላመጡም? የሀገሪቱን ኢኮኖሚ ለምን አላደረሱም? ይህን ሁሉ እንግዲህ በ18 ወር ውስጥ ምንድን ያደረጉትም ብለው ደግሞ መልካሙን ነገር አይመለከቱም። እነዚህ ሰዎች እኚህ ሰው እግዚአብሔር አይደሉም። በውሃ ላይ በእግራቸው መሄድ አይችሉም። ግን በቻሉት መጠን እየሞከሩ ነው። ህዝቡን ለማስተማር የህዝቡን ልብና አእምሮ መክፈት እየሞከሩ ነው። እዚህ ላይ እነዚህ የእሳቸውን በጥርጣሬ የሚያዩት የሚገስጡት ምናል ተደርበው ትንሽ ነገር ተደምረው ትንሽ ቢሰሩ እና እስቲ ለምሳሌ በተቀናቃኝም ፓርቲ ሆነ በሌላም በኩል ያሉት ቢያንስ የተሻለ ሀሳብ አለን እነዚህን እናቀርባለን ብለው ቢናገሩ ደስ ይላል። ግን ቁጭ ብሎ ይሄን አላደረጉም። አገሪቷ ሰላም አልነበር። አንድ ሰው ሰላሙን ሁሉ ሊያመጣ አይችልም። ግን ተደርበን ተደማምረን የምንሰራ ደግሞ የበለጠ ሰላም ማምጣት እንጂ ሁልጊዜ አንድ ሰው ላይ ጣት መቀሰር 3 ጣት አንድ ራስ ላይ እንደመቀሰር ብዬ ነው የማስበው። ምክንያቱም እሳቸው ላይ ይሄን አላደረጉም በሚሉ ጊዜ 3 ጣቶች ደግሞ የሚሉት አንተ ምን አድርገሃል፣ አንቺ ምን አድርገሃል የሚለውን ጥያቄ ነው።
ስለዚህ እነሱ እኚህ ጠቅላይ ሚኒስትር ሞክሮ አልቻሉም የሚሉትን ደግሞ በሀሳብ መደገፍ ይቻላል። ሲሳሳቱ ማስተማር ይቻላል። ይሄ ነገር አላስተካከልክም ብሎ ግን ሁልጊዜ በስድብ ሶሻል ሚዲያ ላይ ወጥቶ መዝለፍ፣ በጽሁፍ ላይ ወጥቶ ሁልጊዜ መገሰጥና እንትን ማለት የራስን ደካማነት ነው እንጂ የሚያሳየው የእሳቸውን ደካማነት የእሳቸው አለመስራትን አይደለም የሚያሳየው። ስለዚህ ለእነዚህ ሰዎች የሚለው ምንድን ነው? አገሩ ሰላም አላመጡም ካሉ የሀገሪቷን ኢኮኖሚ ወደቀ፣ እኛስ ምን እየሰራን ነው ነው ወይንስ እሳቸው መለኮት ደረጃ ታይተው ሁሉን ነገር ያስተካክላሉ የሚለው ነው። ስለዚህ ጥያቄ ወደ እሳቸው አያመራም፣ ጥያቄውን ወደሚጠይቀው ሰው ያመራል ብዬ ነው እኔ እንደዛ ብዬ ብናገር የራሴ ከኔ የሚጠበቁብኝ ነገሮች አሉ። ምን አድርጌ ነው እሳቸው አላደረጉም ብዬ የምናገረው? ይህንን ነው መልስ መሰጠው ለዚህ።
ሌላው ጥያቄ ፕሮፌሰር አለማየሁ፣ ይሄ የሰላም ሽልማት የተሰየመው ኤርትራና ኢትዮጵያን ወደ ሰላም በማምጣታቸው ለሀያ ዓመታት የዘለቀውን አለመግባባት ጦርነትም ጦርነት ያለመኖር ሁኔታም የጠላትነት ስሜትም በመፍታት ነው። ቅድም እርስዎም እንደገለጹት ብዙ ጊዜ ከኖቤል ሽልማት ስንመለከት ሰላም በአንድ ወገን ፍላጎትና በጎ ፈቃደኝነት ብቻ አይመጣም የሚል እምነትም ያለው ይመስላል። ኮሚቴው ለሁለቱም ወገኖች ነው ሽልማት የሚሰጠው። በመካከለኛው ምስራቅ፣ በደቡብ አፍሪካና በሌሎችም አካባቢዎች ያሉ ሁኔታዎችን እንመለከታለን። አንዳንዶች ፕሬዚደንት ኢሳያስ አፈወርቂም ወደዚህ ሽልማት ሊካተቱ ይችላሉ ወይም ሊጋሩ ይችላሉ የሚል ሐሳብ ነበራቸው፣ ጠብቀው ነበረ። እርስዎ ምን ያስባሉ በዚህ በኩል?
እንግዲህ ያው የኖቤል ኮሚቴው መስፈርታቸው ምን እንደሆነ መገመት አይቻልም፣ ግን እነሱ የጠቀሱትን ያው ግልጽ አድርገው አስቀምጠውታል። እርግጥ ይሄ ሰላም የመጣው በኢትዮጵያና በኤርትራም ቢሆን እርግጥ የተከበሩ ፕሬዚዳንት ኢሳያስ አፈወርቂም የተጫወቱት ሚና አለ። እኔ በግሌ የተጫወቱት ሚና ትልቅ ክብርና ትልቅ ቦታ ሰጠዋለሁ። ያኔ ዛላምቤሳና ቡሬም ሲከፈት አብሬያቸው ነበርኩኝ። ከእሳቸውም ከጠቅላይ ሚኒስትሩም ጋር ሆኜ ያ ድንበር ሲከፈት እዛው ቆሜ አይቻለሁ። ለእኔ በህይወቴ ላይ ትልቅ ክብር አገኘሁት የምለው ነገር እሱ ነው። ምክንያቱም በሁለቱ ሀገር የነበረው መራራቅና ያለው ጥላቻና የተፈጠረው በመካከላቸው አርቲፊሻል የሆነ አለመግባባት በተለይ በሀያ ዓመትና ያ ሁሉ ሰው ያለቀበት ቦታ እኔ ራሴ በግሌ በተገኘሁበት ጊዜ አልቅሻለሁ፣ እዛው ባለሁበት ቦታ ማለት ነው። ምክንያቱም ያ ሁሉ የተደረገው ያለው የሰውን ደስታ፣ የሰውን ማልቀስ፣ የሰው የለቅሶ ደስታውን ባየው ጊዜ በጣም ነበር ደስ ያለኝ። ስለዚህ እኔ በግሌ እሳቸውም እንዳገኙት በልቤ ውስጥ አስባለሁ እገምታለሁ። ግን ያው እንዳልከው አንዳንድ ሰዎች ምናልባት በመሀላቸውም ልዩነት ለመፍጠር ወይንም አንዱ አግኝቶ አንዱ አላገኘውም የሚለው ነገር እሱን ለኮሚቴው ተዋለሁ። ግን በግሌ ሁለቱ ላደረጉት ስራ በተለይም ደግሞ ፕሬዚዳንት ኢሳያስ ያደረጉትን በጣም ነው ማከብረው። ሌላ ሰዎች እሳቸውን በሌላ ምክንያት ቢገስጧቸውም በኢትዮጵያና በኤርትራ መካከል ባደረጉት የሰላም ጉዞ ላይ እኔ የምሰጣቸው ክብር ከፍ ያለ ነው። ለዚህ ምንም ጥያቄ የለኝም። ግን ያው የሰው ደግሞ የግሉ አለው። በዚህ ላይ እኔ በአይኔ ያየሁትና ሌላው ቁጭ ብሎ የሚያወራውን እዚህ ላይ እንግዲህ ምን መናገር ይቻላል? እኔ እዛ ነበርኩኝ ሲከፈት፣ በሁለቱ ህዝቦች መካከል ያለውን ሲያለቅሱ እኔ ራሴ ከእነሱ ጋር አልቅሻለሁ። እዛ ላይ በጣም ስሜታዊ ስለሚያደርግ ማለት ነው። እና እዛ ያየሁትን ሌላው ሰው ውጭ ቆሞ እሳቸውን እንዲያደርጉ አላደረጉም ቢል መቼም ያላየ ሰው ሁልጊዜ ስለማያውቀው ነገር ማውራት ይችላል። ግን እኔ እዛ ስለነበርኩ በዚህ ነገር ላይ በግል ያለኝን አስተያየት ይሄ ነው። ሁለቱም የተጫወቱት ሚና ከባድ ነው፣ ከፍተኛ ነው። ለአፍሪካ ደግሞ በእኔ አስተያየት ተምሳሌት ይሆናሉ ብዬ ነው። ምክንያቱም ሀያ ዓመት የተጣሉ ሰዎች በአንድ ጊዜ በፍቅር በሰላምና እርቅ በማድረግ አንዱ አንዱን ይቅር በር በማለት ይህን ካደረጉ ሌላ አፍሪካዎች ሁሉም ሊያደርጉት ይችላሉ። አልፎ ተርፎ በግል ደረጃ በቤተሰብ ደረጃ በሀገርም ደረጃ የምናደርገው ነገር ስለሆነ ከነሱ መማር ነው እንጂ ያለብን አንዱ ይሄን አገኘ አንድ አላገኘ ማለት ነው። ሁለቱም አግኝተዋል፣ ስማቸው አልተጻፈም ማለት አይደለም። እነሱ ብቻ ሳይሆኑ ሌላውም አፍሪካ መሪዎች ከዚህ ከተማሩበት እነሱም እንዳገኙ ነው የሚቆጠረው ብዬ ነው ማምነው።
ፕሮፌሰር አለማየሁ ገብረ ማርያም፣ እንግዲህ ሌሎችም ጥያቄዎች ይኖሩኛል፣ በሀገር ጉዳይ፣ በሰላም፣ በዲሞክራሲ፣ በመብቶች ጥበቃ ጉዳይ ላይ እንደዚሁም በአካባቢያዊ ጉዳዮች ላይ በተጨማሪም እርስዎ በሚመሩት የዳያስፖራ ትረስት ፈንድም ላይ እነዚያን ጥያቄዎች ይዤ ደግሞ በሌላ አጋጣሚ መለሳለሁኝ። ለዛሬ ለሰጡኝ ጊዜ እጅግ በጣም አመሰግናለሁኝ ፕሮፌሰር አለማየሁ ገብረ ማርያም።
እኔም ለሰጠኝ እድል በጣም አመሰግናለሁ። መልካም ቀን ለአንተም፣ እንደገና ለተከበሩ ጠቅላይ ሚኒስትርና ለፕሬዚደንት ኢሳያስ እንኳን ደስ አላችሁ እላለሁ፣ ለኢትዮጵያም ህዝብ በሙሉ።
ወደ ክሊቭላንድም ደወልኩና የኦሃዮ ዩኒቨርሲቲውን የፖለቲካ ሳይንስ ፕሮፌሰር ብሩክ ኃይሉን አገኘሁ። ከአልማርያም ጋር ተመሳሳይ ጥያቄዎችን አነሳሁላቸው። ጤና ይስጥልኝ ፕሮፌሰር።
ተነስተልኝ አቶ ሰለሞን፣ እግዚአብሔር ይመስገን። እንዴት አመሻችሁ?
እግዚአብሔር ይመስገን። እርስዎ የፖለቲካ ሳይንስ ተመራማሪና አስተማሪም ኖት። በአዲስ አበባ ዩኒቨርሲቲም ኦሃዮም ከአንድ በላይ ዩኒቨርሲቲዎች ውስጥ የሚያስተምሩ ሰው ኖት። በዓለም አቀፍ ደረጃም ሌሎች እንቅስቃሴዎች አሉት። በአካባቢያዊ ጉዳዮች ላይ ይሰራሉ። በዓለም አቀፍ ደረጃም የኢትዮጵያ ምክትል አምባሳደር ከመሆን እስከ ተባበሩት መንግስታት ድርጅት ውስጥ ብዙ ልምድና እውቀትም ያሉት ዲፕሎማትም ምሁርም ኖት። የፖለቲካ ሳይንስ እና የዛሬ ትልቅ ዜና ከዓለም ትልልቅ ዜናዎች አንዱ የዶክተር አብይ አህመድ የኖቤል የሰላም ተሸላሚ የመሆንን ጥያቄ ነው ይዤለት ደርሶ የመጣሁት። ይህንን ዜና ሲሰሙ ምንድን ነው የተሰማሁት? መጀመሪያ
አመሰግናለሁ ለጥያቄ አቶ ሰለሞን። እኔ ተሰማኝ በጣም ወሰን የሌለው ደስታ ነው። ይህም በተለያየ መልኩ ነው። አንድ እንደ አንድ ሰው እንደ አንድ ዓለም ዜጋ፣ ከዛ በላይ ደግሞ እንደ አንድ ኢትዮጵያዊ ኢትዮጵያ አሜሪካዊ የዶክተር አብይ መመረጥ የሁላችንም ኩራት ነው፣ የሁላችንም ውጤት ስኬት ነው ንምለው እና በዛ አኳያ እንደገና ደግሞ ግለሰቡን በህይወት የተገናኝተን ማናቅም ከሚዲያ ውጪ፣ ነገር ግን ከማየው ከምታዘበው ከቅንነቱ ካለ ኮሚትመንት አገሩን በአጭር ጊዜ ለመለወጥ የሚያመጣቸው እና የሚያስባቸው ቪዥኖች በጣም የተለዩ እና እንዲሁም እግዚአብሔር ብሎ እኚህ ወጣት መሪ ምርጫ ውጤት ሲመረጡ እና ከዛ በኋላ አመራሩ ከወሰዱ በኋላ ለኢትዮጵያ አዲስ ላይፍ ላይን ይባላል፣ አዲስ ምዕራፍ፣ አዲስ ተስፋ ነው የሰጡት። ቀኑ ጨልሞ ያንዣብብ የነበረው ውድቀትና ዲስትራክሽን፣ የሀገርም መበታተን አትሊስት ያዳኑ መሪ ናቸው እና በተለይ ሰላም በተመለከተ ያደረጉትን አስተዋጽኦ ስንደምር እኔ ደስታ ይሄ ነው አይደለም፣ የሚገባቸው ናቸው ባይ ነኝ እነሱን ለመናገር።
ፕሮፌሰር ብሩክ፣ በሌላ በኩል ደግሞ ኢትዮጵያ በአሁኑ ሰዓት በብዙ ችግሮች ውስጥ ነው ያለችው። ሰላሟን አላስጠበቁም። የተጠበቀውን ያህል መረጋጋት የለም በሀገሪቱ ውስጥ፣ እንደውም መከፋፈል እና መናቆር እየበዛ ሄዷል የሚል ትችት ያላቸውም ደግሞ በርከት ብለው ይሰማሉ በአሁኑ ጊዜ እና በእርግጥ በአካባቢያዊ ጉዳዮች ላይ በሱዳን፣ ደቡብ ሱዳን፣ ኬንያ፣ ሶማሊያ፣ ኤርትራ፣ ጅቡቲ እንደዚህ ባሉ ጉዳዮች ላይ ጉልህ አስተዋጽኦ እንዳላቸው አስመዝግበዋል እና በዚህ ጉዳይ ትንሽ ቅሬታ አለን የሚሉ ሰዎች አሉ። እንዴት እርስዎ ያያይዙታል አካባቢያዊ ሰላምንና የሀገር መረጋጋትን ጉዳይ?
እንግዲህ የፖለቲካ ሂደቶች እና የፖለቲካ ሪያሊቲ ወይም የፖለቲካ ሁኔታዎች እንደ ባላንስ ሺት ነው የሚታዩት፣ ሚዛን ይዘህ ግራና ቀኙን ማለት ነው። አንድ ነጥብ ላይ ብቻ የምናተኩር ከሆነ ለምሳሌ የአንድ ድርጅት ዓላማ ይህንን አስፈጽማል ይሄ ቀርቶብኛል የሚል ቅሬታ ያልከው ለመመለስ ማለት ነው። ቅሬታ ሁልጊዜ ያለ ነገር ነው። መቶ በመቶ ሁሉንም አታስደስትም፣ መቶ በመቶ ሁሉንም አታስከፋም። አንድ መሪ መስራት የሚችለውን መስራት አለበት በቅንና በሀቅ። ከዛ ውጭ ግን ሁሉን ማስደሰት ደግሞ አይቻልም እና ማድረግ የሚገባው መሪ ደግሞ ሲሆን እንደ ዶክተር አብይ የሁሉንም ቡድኖች ግራና ቀኝ ማየት አለበት። እሱ ወክሎት የመጣውም ድርጅት አመራር ቢሰጥም እሱ ብቻ ሳይሆን ጠቅላላ ኢትዮጵያንንም ግንዛቤ መውሰድ ስላለበት በዛ አኳያ ሲንቀሳቀስ ኢቨን ከራስ ከውስጥም ቅሬታዎች ሊመጡ ይችላሉ። እንደገና ደግሞ ብዙ ኤክስፔክቴሽኖች አሉ የተጠበቁ። ሁሉን በአጭር ጊዜ ውስጥ ሁሉም እንዲፈጸም ይፈልጋል፣ ሁሉን ገመድ ይጎትታል እና እዚህ ጉተታ ውስጥ ገብቶ ሁሉንም አኮሞዴት ለማድረግ ሁሉንም ለማመቻቸት ራሱን የቻለ ጥበብ፣ ትዕግስት የሚያስፈልገው ተስፋ ማስቆርጥ መቁረጥ የሌለበት ሰው ሁሉንም በሰላም እየሸኘ ነገር ግን ከመስመሩ ሳያልፍ የሚሰራ ነው እና ቅሬታው በዚህ መልክ ሁሌ ስለሚመጣ ቅር የተሰኘን አለን ቢሉም አብረው ይልቁንስ ይህን ሰውዬ የመጨረሻ ተስፋ ነው ለኢትዮጵያ ብዬ ነው የምገምተው። አብረው እየተሞከሩ እየሞገቱት በሀሳብ በጥይትና በመሳሪያ ሳይሆን እየተመካከሩ እየተነጋገሩ አብረው እሱን እያገዙ በትዕግስትና በጥበብ ተያይዘው እጅ ላይ ተያይዘው የወደፊቱን በማየት በጊዜ እንደሚፈታ ግንዛቤ ወስደው መንቀሳቀሱ ለሁሉም ይሄ ነው የማይባል አማራጭ ነው እላለሁ።
ፕሮፌሰር ብሩክ፣ ሌላው ጥያቄ መቼም ሰላም በአንድ ወገን ፍቃድና ፍላጎት ብቻ አይደለም የሚገኘው። በዚህም ምክንያት የዓለም ሰላም ላይ ኖቤል ብዙ ጊዜ ለሁለቱ ወገኖች ሲሰጥ አይተናል ከዚህ በፊት። በዚህ አጋጣሚም ደግሞ ፕሬዚደንት ኢሳያስ አፈወርቂንም ግምት ውስጥ አስገብተው የነበሩ ሰዎችና ታዛቢዎች አሉ። ምናልባት ሁለቱ አብረው ሊሆን ይችላል የሚሸለሙት የሚል ጥበቃም የነበራቸው ሰዎች አሉና እርስዎ ምን ሀሳብ አሉት በዚህ ጉዳይ ላይ?
ነገሩ ይህን የሚያነሱ ሰዎች ሀሳቡ ጥሩ ነው፣ ነገር ግን ሚዛን ላይ ስናወጣው፣ ለምሳሌ በነገራችን ላይ አቶ ሰለሞን በኖቤል ፒስ ፕራይስ አዲስ ነገር አይደለም። ይስሐቅ ራቢን፣ ሺሞን ፔሬዝ እና በአንድ በኩል በሌላ በኩል ያሲር አራፋት ተሸልመዋል። ሳዳትም ተሸልመዋል። አይ ቲንክ ከቤጊን ጋር መሰለኝ እንዲንዲ ፕሬዚደንቶች ወይም እንትኖች እየተደረጉ አሉ።
በደቡብ አፍሪካም ዴክለርክ እና ማንዴላ አብረው ተሸልመዋል።
አዎ አዎ ኤግዛክትሊ። እንደው ግዜን ለመቆጠብ ነው ልክ ነህ አሉ። ኢንሲደንቶች አሉ። ነገር ግን ኪሲንገርም አለ ለምሳሌ በ1970ስ ተሸልመዋል። ከቪየትናምንትን ጋር በቪየትናም ጦርነት ሰላም እንትን ለማለ ለመቋጨት በተደረገው ጥረት ተሸልመዋል። ፒስ ተብለው ከቪየትናም ካውንተር ፓርቲ ውጭ ጉዳይ ሚኒስትሩ ጋር እና ፕሬዚደንት ሳይን በተመለከተ ቢያገኙ ምንም እንትን የለውም። ነገር ግን እውነቱን ለመናገር ማን ነው መጀመሪያ እጅ የዘረጋው ሚሊዮንስና ኢኒሼቲቭን የወሰዱት ዶክተር አብይ ናቸው። እርግጥ በጣም በሚያስመሰግን ሁኔታ ፕሬዚደንት ኢሳያስ ተቀብለውታል። አንድ ይሄ ነው። ሁለተኛ ዶክተር አብይን እኮ ማየት ያለብን በኤርትራና በኢትዮጵያ ብቻ አይደለም፣ ኢትዮጵያ ውስጥ ያመጡት ለውጥ አሁን ቅድም ያልካቸው ቡድኖች ራሳቸው ቅሬታ እያሰሙ ያሉት ራሳቸው የዶክተር አብይ ሪፎርም መምጣት እኮ ነው። ሁሉም የተበተነ ኢትዮጵያ ወደ ሀገሩ ሊመለስ የቻለው በጠመንጃና በጥይት ያቃታቸው ድርጅቶች ናቸው ኢትዮጵያ በቦሌ የገቡት። ያው ሁሉም ያውቀው ነው። የሴቶችን አስተዋጽኦ ከፍ ማድረግ፣ ኢትዮጵያ ውስጥ አነሰን በዛም ፕሬስ ነጻነት ማምጣት፣ የሁመን ራይትስ ኮሚሽኑ ጥርስ አልባ ሳይሆን በደንብ ተቋቁሞ እንዲከታተል ማድረግ፣ እስር ቤቶችን መዝጋት፣ ይሄ ሲዳመር ሁለቱን ስታወዳድረው አይ ቲንክ ይህንን ግንዛቤ ወስዶ ይመስለኛል ዶክተር አብይ ላይ ብቻ ተኩሩት የሚል መልስ ነው ባጭሩ ምሰጥ።
ፕሮፌሰር ብሩክ ኃይሉ መቼም የጠቅላይ ሚኒስትር አብይ አህመድ ለኖቤል የሰላም ሽልማት መብቃት በአህጉሪቱ የሰላም ጉዳይ ላይ አዲስ ንግግር የሚከፍት አዲስ ምዕራፍ የሚከፍት ይመስላል። በኢትዮጵያም በአጠቃላይ በአፍሪካም ላይ በዚህ ዙሪያ እና በሌሎችም የሀገር ውስጥ ፖለቲካ ጉዳዮች ላይ በርከት ያሉ ጥያቄዎችን ይዤ በሌላ አጋጣሚ መለሳለሁኝ። ለዛሬ ግን ለሰጡኝ ጊዜ ለማብራሪያው እጅግ በጣም አመሰግናለሁኝ።
እዚህ ላይ አንድ ነጥብ ብናገር አቶ ሰለሞን
ይቻላል?
ከተቻለ አመሰግናለሁ። ራሱ አልፍሬድ ኖቤል ይሄንን ሽልማት ሲያዘጋጅ ለሰላም ብሎ ነው። አልፍሬድ ኖቤል የታወቀ ኢንጂኒየር ሳይንቲስት፣ ሀብታምም 355 በላይ ኢንቬንሽኖች ያሉት ሰው፣ ዳይናማይትን የፈለሰፈ ሰው ነበር። ለጥፋት የሚውሉ ጉዳዮችን ማቴሪያሎችን በማድረጉ ይሄ ጸጽቶት ነው እንግዲህ ይሄንን ወደ ኖቤል ፕራይስ ያመጣውና ያንን ስንደማምር ለዓለም ለአካባቢ ሰላም ለዓለም ሰላም አስተዋጽኦ ላደረጉ መሪዎች ነው የሚለው እና በጭብጥ ካየ ነው ለዚህም ነው ዶክተር አብይ ኳሊፋይ አድርገው የተሰጡት ነው የምለው እና አሁን በድጋሚ ለኢትዮጵያ ሕዝብ በሙሉ ሰላም ብቸኛ አማራጭ መንገድ ነው። ሰላም ካለ ሀገር ይኖራል። ሰላም ከሌለ ብዙ ነገር ይጎላል። ለዶክተር አብይ እንኳን ደስ ያላችሁ፣ ለኢትዮጵያ ሕዝብ እንኳን ደስ ያላችሁ፣ ለመላ ኢትዮጵያውያኖችም በሙሉ እንኳን ደስ ያላችሁ ማለት ፈልጋለሁ። ለተሰጠኝ እድል በጣም አመሰግናለሁ አቶ ሰለሞን።
እግዜር ይስጥልኝ ፕሮፌሰር ብሩክ ደህና ነሽ?
አመሰግናለሁ ደህና ነሽ?
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ እና በኢትዮጵያዊነቴ ኮራሁ ያሉትን የዓለም የጤና ድርጅት WHO ዋና ዳይሬክተር ቴድሮስ አድሃኖምን ጨምሮ የተለያዩ የድርጅቱ ዋና ዋና መርሃ ግብሮች መሪዎች፣ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ፣ የዩናይትድ ስቴትስ ዓለም አቀፍ ልማት ኤጀንሲ ዋና አስተዳዳሪ ግሪን፣ የመብቶች ተሟጋቹ አምነስቲ ኢንተርናሽናል፣ የቀውሶች መፍትሄ አፈላላጊው ICG፣ ፕሬዚደንቱና የየመምሪያው ኃላፊዎች ደስታቸውን ለጠቅላይ ሚኒስትሩና ለኢትዮጵያ ሕዝብ ከገለጹ መሪዎችና ተቋማት መካከል ይገኛሉ። ወደ ተከታዩ ቅንብር እናልፋለን። የሙዚቃው ሰው ሽኝት። ቁጥራቸው ከበዛ ድምፃውያን ጀርባ የነበረው ኤልያስ መልካ አረፈ። ስምና አሻራው ግን አሉ፣ ይኖራሉ። በለጋ ዕድሜው ስለ ተቀጨው ፍሬያማ ባለሙያ ለታሪክ ይኑርለት ያሉትን ሕይወቱንና ሥራዎቹን አካፍለውናል። ወዳጆቹ፣ ጓደኞቹ ጽዮን ግርማ ይዘዋለች።
እኔም በልጅነት የማስታውሰው ምን መሰለሽ፣ ጥግ ጋ የእሱ መኝታ ቤት አለ እና እዛች መኝታ ቤት ነው የሚውለው የሚያመሸው እና እኔ ልጅ ስለነበርኩ በጣም ጥያቄ ይፈጥርብኝ ነበር። ለምንድን ነው በር ዘግቶ የማይከፍተው? እና አንዳንድ ጊዜ በታች በኩል እንዲበሯ ትንሽ ክፍተት አላት። በዛ በኩል እጠራው ነበረ፣ ኤልያስ ክፈትልኝ ምናምን ስለ እሱ ደግሞ ሙዚቃ ቤት ተመስጦ ከምንም አይቆጥረኝም።
የኤልያስ መልካ አራት ታናሽ ወንድም አቤኔዘር መልካ ነው። አዲስ አበባ ከተማ አዲስ ከተማ ክፍለ ከተማ አብነት የተባለ በሚጠራው አካባቢ በ1970 ዓመተ ምህረት ከናቱ ወይዘሮ ጸዳለ ፈለቀ ከአባቱ አቶ መልካ ገረሱ የተወለደው ኤልያስ መልካ ከሶስት ወንድሞቹና ከአራት እህቶቹ ጋር ባንድ ላይ ነበር ያደገው። ገነት ቤተክርስቲያን ውስጥ በፕሮቴስታንት እምነት ተከታይ ቤተሰቦቹ ጋር በመሆን በዝማሬና በጊታር አገልግሎት ልጅነቱን አሳልፏል። በጊታር ፍቅር የተጀመረና በቤተክርስቲያን አገልግሎት ውስጥ ያደገው የሙዚቃ መሳሪያ መጫወት ፍላጎቱና ችሎታው ያሬድ የሙዚቃ ትምህርት ቤት አድርሶት እጅግ የተዋጣለት ብቃት ያለው የሙዚቃ ተጫዋችና አቀናባሪ ለመሆን በቃ። ግጥምና ዜማ ደርሶ ሙዚቃንም አቀናብሮ ላለፉት 25 ዓመታት በሰራቸው ስራዎች የዚህ ዘመን የወጣቶች ትውልድ መጠሪያ ምሳሌ ነው ይሉታል ባለሙያዎቹ። የኤልያስን ስራዎች በከፍታ ሲያሞግሱት ዛሬ በስልክ ያነጋገርኳቸው እናቱ ወይዘሮ ጸዳለም ልጃቸውን በብዙ እንደሚያስታውሱት ይናገራሉ።
ጸዳለ ፈለቀ ነው የምባለው። የኤልያስ መልካ እናት ነኝ። አያተኛ ጊዜ ነው ኤልያስ የተወለደ። ሰው በሚወለድ አዲስ አበባ አዲስ ከተማ ውስጥ ነው።
እስቲ ስለ ትምህርቱ ይንገሩን። ኤልያስ የት ነው የተማረው?
ኤልያስ ከፍተኛ 7 ይባላል። ከዛ ያሬድ ገባ። ያሬድ ሙዚቃ ገባ። 4 ዓመት ተምሮ ተመረቀ።
እንግዲህ ብዙ ጊዜ ወላጆች ልጆቻቸው ወደ ሙዚቃ ትምህርት ቤት ሲሄዱ ወላጆች አይደግፉም ነበር እና እርሶ ወደ ሙዚቃ ትምህርት ቤት ሲሄድ ድጋፍ ይሰጡት ነበር?
አዎ፣ መጀመሪያ ሲጀምር በእርግጥ ቦታ ሰጠ ነው። ምክንያቱም ትምህርቱን ሌላ ቦታ እንዲደርስ ምናምን ነበር አሳባችን። ግን እሱ ከልጅነቱ ጀምሮ ዝንባሌ ወደዛ ስለሆነ ቤት ውስጥ አባቱ ጊታር እየገዛ ምናምን ቤት ውስጥን ስናመልክ እሱ ይመራን ነበር። ከዛ በኋላ ያው ጸሎት ቤት ዘማሪ ነበረ፣ ከመሳሪያ ዘምር ነበረ። ከዛ እንደዛ እያለ ያው ወደዚህ ወደ እንትን ገባ።
ፕሮቴስታንት እምነት ተከታይ ነበር፣ እዛ ነው ጊታር መጫወት የጀመረው። እና እናንተም የፕሮቴስታንት እምነት ተከታይ ናችሁ እና ወደ ሙዚቃው ሲሄድ ቅር አላላችሁም ነበረ?
አዎ፣ አላለንም ከመጀመሪያ ነው እንጂ። ከዛ በኋላ ዝንባሌ እዛ ስለሆነ ለሱ ሌላ ዝንባሌ ስለሌለው በቃ አባቱን ተባበረው፣ እኛም ያው ደስ አለን ማለት ነው።
ምን አይነት ልጅ ነበር ኤልያስ? ምን አይነት ልጆ ነበረ?
ኤልያስ ቸር ልጅ ነው። ከልጅነቱ ጀምሮ ሰጪ ነው፣ አስተዋይ ነው፣ ደግ ልጅ ነው። አንድ ቀን ማስቸግረውን አያውቅም፣ ጎረቤት አያውቀውም። ከዛ በኋላ ወደ 20 ዓመት ይሆናል ከቤት ወጥቶ ወደ ጓደኞቹ ጋር የሚኖረው የነበረው በስራ ሲድዛ ነበረ። ከዛ በኋላ ከኔ የበለጠ እንዳው ጓደኞች ያውቃሉ።
ኤልያስ በጣም ስራ ስለሚበዛበት እንኳን ቤተሰብ ሌሎች ሰዎችም ሊያገኙት በጣም ይቸገሩ እንደነበር ይታወቃል። እና ከእናንተ ጋር ትገናኙ ነበረ? ለምሳሌ ለበዓል እንደዚህ የምትገናኙት በምን ያህል ጊዜ ነበረ?
እኛ እንሄዳለን፣ ከእሱ ጋር በዓሉ እናሳልፋለን። ይጠራናል፣ እንሄዳለን። እሱ ያው ስራ ጊዜ የለውም።
ኤልያስን ምን ያስደስተው?
እሱ ምንም አስደስተውም። ስራ ምናምን እንደው አንዳንድ ጊዜ ብር ምናምን ሲያጠፋ ለልጆች ለጓደኞች ምናምን ሲያደርግ ሲሰጠው ለሌላ ሰው ነበር የሚሰጠው። ለምንድን ነው? እንዴት ሆነ ትኖራለህ? ትልቅ ትትሆን ነጋዴ ትሆናለህ ወይስ እንዴት ነው? ደሞዝተኛ ትሆናለህ ትምለው። እኔ ደሞዝተኛም ነጋዴም አልሆንም የለበረ ምንም ሳይዝ በልጅነቱ ማለት ነው። እና ከዛ በኋላ ደግሞ ከሙዚቃ ተለይቼ መኖር አልችልም ነበር የሚለው። ዝንባሌ እንደሱ ነበር። ለሰው ነው የሚጎዳ፣ ያው እዙ ነው የሚያውቀው። እኔ እንኳን ብናገር አምር በምንም መረሳውም። ቀልደኛ ነው፣ ጨዋታ ይወዳል። ፍቅር ነው፣ ፍቅር ነው። ስሙ ራሱ ኤልያስ ነው እንጂ ፍቅር ነው። የፍቅር ልጅ ነው። ማናምነው ልጃችን ነበረ። እንዲህ አይነት ነው እሱ።
ኤልያስ ከነበሩት ሁለት ወንድሞቹ አንዱ አሁን በሕይወት የለም። አባቱ አቶ መልካ ገረሱም ሕይወታቸው ያለፈው ከወራት በፊት ነው። አቤኔዘር ታናሽ ወንድሙ ነው። በወቅቱ ልጅ ቢሆንም አባቱ ለኤልያስ ያደርጉለት የነበረውን ድጋፍ ያስታውሳል።
ቤት ውስጥ አንዳንድ ነገር እንደዚህ አላለ ከወዳደቁ ነገሮች ሁና እንደዛ ሲያደርግ አይቶት ጊታር ገዛለት።
አንተ የስንት አመት ታላቅህ ነው?
በእኔና በሱ መሀል አንድ 4 ሰው ምናምን አለ።
እዚህ ታናሽ ነህ ማለት ነው በጣም?
የምታስታውሰው
ነገር
አስታውሳለሁ። የሆነ በልጅነቴ እኔ በልጅነቴ የማስታውሰው ምን መሰለሽ፣ ጥግ ጋ የእሱ መኝታ ቤት አለ እና እዛች መኝታ ቤት ነው የሚውለው የሚያመሸው። እና እኔ ልጅ ስለነበርኩ በጣም ጥያቄ ይፈጥርብኝ ነበር፣ ለምንድን ነው በር ዘግቶ የማይከፍተው? እና አንዳንድ ጊዜ በታች በኩል እንዲበሯ ትንሽ ክፍተት አላት፣ በዛ በኩል እጠራዋለሁ። እጠራው ነበረ ኤልያስ ክፈትልኝ ምናምን ስለው እሱ ደግሞ ሙዚቃ ቤት ተመስጦ ከምንም አይቆጥረኝም ነበር። እና አንዳንዴም አቴንሽኑን ለመሳብ በቃ የሆነ ነገር አምጥቼ አንጋጋበታለሁ ምናምን ከስር ክፈትልኝ ነው። በጣም ሳስቸግረው አንዳንዴ ተናዶ ወይ ሊመታኝ ወይ ከፍቶ ያስገባኛል። እና በቃ ማቀው ጊታር ይዞ አጠገቡ የሆነች ቴፕ አለች የሮሃ ባንድ የምናምን የድሮ ሙዚቃዎች ይደረደራሉ። በቃ የእነሱን ከፍቶ ከእነሱ ጋር ጊታር ይጫወታል። እና ድሮ ሲነግረኝ የሆነ ጊዜ የሆነ ዘፈን ነበር አለ ሞቅ ያለ ነገር እሱን መግቢያውን ተጫወትልኝ ሁሌ ትለኝ ነበር አለ። እኔ አላስታውስም አሁን እሱ ልክ በቃ መግቢያውን ስልልህ ደስ ብሎ ትወጣለህ ትሄዳለህ አለ። እና የሌላ ስልጣን ማስታውሰው መኝታ ቤት ውስጥ ይዘጋል በቃ መብራት ሲሄድ ወይንም አንዳንድ ጊዜ በቃ ረጅም ሰዓት ሲቆይ 12 ሰዓት አካባቢ ምናምን ይከፍትና ይወጣል። ያን እየሮጥኩ መኝታ ቤት ስገባ ይሄ እንደ ነገሩ ቀመስ 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 ተደርጎ የተተወ ምግብ የለም እንደሱ አይነት ምግቦች አይ ነበር። ማገር እንዳትቆጣ ቀስ ብለህ ለውሻ ስጠው እና ይለኛል እጅ ለውሻ ስጥለታለሁ ምናምን ምክንያቱም አይበላም ትንሽ ነው ሲርበው ቀመስመስ ቀመስመስ ያደርጋል። እና በዛ በተረፈ በቃ ሙዚቃ ነው ከፍ ብሎ ራሱ ማስታውሰው ስቱዲዮ ከጀመረ በኋላ ምናምን ራሱ በቃ ኤልያስ በትርፍ ሰዓቱ ወይ መጽሐፍ ቅዱስ ያነባል ወይ ሙዚቃ ላይ ነው። ከሙዚቃም ውጪ ሙዚቃ ነው የሚያወራው ሁሉም በቃ ሁሉ ነገሩ መጽሐፍ ቅዱስና ሙዚቃ ነው።
ካደክ በኋላ እንግዲህ ኤልያስ በጣም ታዋቂ ሰው ሆነ። የብዙ ታዋቂም ሙዚቀኞችን ስራ ሰራ። እንዲሁም ደግሞ እሱ ከሰራላቸው በኋላ የታወቁ ሙዚቀኞች ተፈጠሩ። ይህንን የኤልያስን የደረሰበትን ደረጃ ካየ በኋላ ግንኙነታችሁ እንዴት ነበረ? የወንድም ግንኙነቶች፣ ምክንያቱም ብዙ ሰዓቱን በስራ ነው የሚያጠፋው እና ምን ይመስል ነበር ግንኙነታችሁ?
እኛ ሁሌም በቃ ከትምህርት ቤት መልስ ወደ እሱ ጋር ነው የምንሄደው ኦሎሞስ በሳምንት ቢያንስ 3 ጊዜ ሜዳችን አይቀርም ከሰኞ እስከ አርብ ባለው ማለት ነው። እና አንዳንድ ጊዜ 4 ቀን ላንገናኝ እንችላለን። ስገባ ተኝቷል፣ ስወጣም ተኝቶ ሊሆን ይችላል። ለምሳሌ ወደ 10 ሰዓት አካባቢ ሂጅ ተኝቷል። ከዛ በኋላ ማታ 1:30 ምናምን ስንወጣም ተኝቷል። ነገም ስንመጣ እንዴት አንዳንዴ አንዴ 4 ቀን አልተገናኘንም። አሁን ገባ፣ አሁን ወጣ፣ አንተ ስትመጣ እንዲህ የተባባል 3-4 ቀን ቤቱ እንሄዳለን ምናምን ያገኘናል። አብሮን ትንሽ ሰዓት ያጠፋል። እና ይሄ ነው በቃ በብዛት እንዲህ በመሸዋወድ ላይ ነው ወይ እንቅልፍ ደክሞት ነው የምናገኘው ምናምን። አንዳንድ ኢንፎርሜሽን ራሱ ለመነጋገር በቃ ወይ በስልክ እንትንለዋለው እንደዛ ነበረ።
አቤኔዘር እድገታችን እንደ አብዛኛው ኢትዮጵያዊ ቤተሰብ በአንድ ላይ የተሰባሰብን ነበርን። ሁሉንም ነገር አብረን የምናደርግ ቤተሰባዊ ፍቅራችን የጠነከረ ነበር ይላል። ኤልያስም ከቤት ከወጣ በኋላ ይህ ነገር ሲናፍቀው አንዳንዴ ማታ ማታ ድንገት ወደ ቤት ይመጣ ነበር ሲል ያስታውሳል።
ማታ ማታ ጨዋታ ፈልጎ ምናምን ይመጣ ነበር ከመሸ በኋላ። እንደውም ብዙ ጊዜ ምን ያደርግ ነበረ አምሽቶ ሲገባ ፋዘር ከተኛ በኋላ ስለሆነ ፋዘር ምናልባት ከፈለገ ብሎ ቁልፍ አስቀምጦለት ነበር የሚተኛው። እና በቃ እንዲህ ነበረ፣ ሌሊት ይመጣል። ለምን መጣ በዚህ ሰዓት ስንጠቃ ጨዋታው፣ ወሬው ምናምን ምናምን ናፍቆት እንዲህ ነበረ። ቀን እህቶች ውጭ እየሄዱ ሲመጡ፣ እሱም ስራ በጣም ኦቨር እየሆነበት ሲመጣ ለበዓል መምጣት ጀመረ። ከዛ ውጭ ግን እኛ በጣም እንሄድ ነበረ እናቴ አባቴ።
ኤልያስ መልካ ቤተ ክርስቲያን ውስጥ ያገለግልበት ከነበረው የመንፈሳዊ ዘማሪያን ቡድን በተጨማሪ መዲና፣ ስሪኤም፣ ዜማ ላስታስ እና አፍሮ ሳውንድ የሙዚቃ ቡድኖች አንዳንዶቹን በመስራችነት በሌሎቹ ደግሞ በአባልነት ተሳትፏል። የአርቲስት ቴድሮስ ካሳሁን ወይም ቴዲ አፍሮ ስራዎች ጎሳዬ ተስፋዬ፣ ዘሪቱ ከበደ፣ ኢዮብ መኮንን፣ ኃይሌ ሩት፣ ኩኩ ሰብስቤ፣ ሚካኤል በላይነህ ቁጥራቸውን በዚህ ፕሮግራም ዘርዝሩ ለመጨረስ የሚያዳግት ስማቸው በስራቸው የገዘፈ ወጣትና አንጋፋ ድምፃውያንን የሙዚቃ ስራ አቀናብሯል ኤልያስ። ኃይሌ ሩትስ ከሙያ አጋርነት በተጨማሪ የወንድም ያህል የቀረበ ጓደኛው ነው።
ኤልያስ ጋር ስንተዋወቅ 1992-1993 ነው የምንተዋወቀው። ያኔ ዜማ ላስታስ ባንድ ሲመሰረት እሱና አሁን አንተ ሆኖ ሲመሰረቱት ባንዱን ያኔ ነው። እኔ እዛ ባንድ ውስጥ ሜምበር ነበርኩና ያኔ እሱ ልክ ባንዱ ሲመሰርት ነው ከዜማ ላስታስ ጀምሮ አብረን ልክ አቦጊዳን አልበም እንደወጣ አሬንጅመንት እንደጀመረ ማለት ነው ያኔ ነው የምንተዋወቀው። እስካሁን ድረስ አብረን ተለያይተናና
በአንድ ቃለ ምልልስ ላይ ስትናገር እንደሰማሁት ኤልያስ የሙዚቃ ስራዎቹን አይደለም
የምናስታውሰው ምክንያቱም እሱ ሁሉም ሰው ያውቀዋል የተጻፈ የተመዘገበ ስራዎቹ የሚናገርለት ነው ስለ ሙዚቃ ህይወቱ ስለ ሙዚቃ ሰውነቱ ግን እሱ ሰው ነው ብለሃልና ምን ማለት ነው ሰው ነው
ኤልያስ እንግዲህ አሁን ለምሳሌ አንቺ ኤልያስ ጋር ለመስራት ትመጪ መጀመሪያ ቁጭ ብለው አውርተሽ ያለሽና አስተሳሰብ አውቆ ከዛ ካንቺ ጋር ቻሌንጅ ማድረግ ያለበትን ነገር አውርቶ ከዛ መልካም ነው የሚለውን ነገር ከዛ ሰውን ከስብናው ጀምሮ ነው የሚቀርጸው ዝም ብሎ እንደመጣ የመጣውን ዜማ ሰምቶ አረንጅመንት ሰርቶ ይሄውን ካብሎ የሚሰጠው አይደል እና ብዙ ሰው ኤልያስ ጋር መጥቶ ብዙ ከሙዚቃ አረንጅመንት በላይ ብዙ ነገር ነው ይዘው የሚሄደው እና ኤልያስ ለምሳሌ አንዱ ራሱን ጎዳበት ብለንኛ በጣም ምናዝንበት እና ምንናደድበት ነገር አንድ ለሰዎች ሲ ማረፍ ያለበት እየቻለ ደግሞ ማረፍ ያን አያረግም ነበር ለምን ሰዎቹ ይከፋሉ ሰዎቹ እንደዚህ ነው እነሱ ህይወታቸው ነው ለነሱ ይሄ ነገር ብሎ ብዙውን ነገር ከኤክስትራ ማይል ሄዶ የሚያረግ ሰው በሙዚቃ ችሎታው ሳይሆን ሁሉም እዚህ አካባቢ ያለ ነው ሰዎች የተጎዳ ነው ኤልያስ ባህሪ በጣም ሰውን ይሰበስባል ኤልያስ ቤት ማለት የአብርሃም ቤት ማለት እና እዛ ሄደሽ እንደፈለግሽ ፈልተሽ ተልተሽ ቁጭ ብለሽ ሀሳብ ተለዋውጠሽ ጥሩ ጥሩ ነገሮች ዲስከስ ተደርገው ስለ ሙዚቃ ተወርተው የሚወጣበት በተለይ ደግሞ ለ3 አመት በዚህ በሙዚቃ ሮያሊቲን በማስጀመር ደረጃ በተለይ ከነጋዴዎቹ ጋር በነበረው ከፍተኛ ትንቅንቅ ትዝ ይለኛል እንቅልፍ አንተኛ እኔም እሱም በተለይ ቴፕ በዋናነት የያዝነው ጉዳዩን ነበርን ሌሎችም የማህበሩ ጓደኞቻችን አሉ አንተኛም አይተኛም ነበር እንደውም ትዝ ይለኛል የዛሬ አመት ከምናምን በፊት እንደዚህ ቤት አብረን የጽሁፍ ስራ እየሰራን አምሽተን ልክ ከቤዝኔ ቤት እንደደረስኩ እንደገና አመመኝ ተብሎ ተደውሎ በጣም አሞት በቃ ሆስፒታል አድርሰነው እንደገና ነው ከዛ በኋላ የተሻለው እና በተለይ የዛ 3 አመቱ በጣም በቃ ህይወቱን በቃ ለዚህ ለሮያሊቲውን ለማስጀመር በነጋዴዎች ሳይት ተወስዶ ተነጥቆ የነበሩትን መብቶች ለማስመለስ እንቅልፍ የለውም ነበረ እና ማለት በጣም ሀገራችን በጣም እኔ በእውነት ነው የምልሽ እኔ አሁን ኤልያስን ካለፈ በኋላ የማውቀው ሰው አይደለሁ የማይቆጨኝ አንድ ነገር ምን መሰለሽ በህይወቱ እያለ ማንነቱ ቫሊውን አውቄ የእሱን አስፈላጊነት አውቄ የኖርኩ ሰው ነኝ እና ከስር ከስሩ ብዙውን ነገር ስለቀም የኖርኩ ማለት ስሰበስብ የኖርኩ ሰው ነኝ ምን ኤልያስ በብዙ መልኩ ለሀገራችን የሚያስበው ነገር የሚሰራው ነገር በሙዚቃ ውስጥ ጽፎ ማስተላለፍ የሚፈልገው ሜሴጅ የሰው ልጅ እንዴት ነው ከእግዚአብሔር ጋር ያለን ግንኙነት ሀገር ከእግዚአብሔር ጋር ያላት ግንኙነት ብሎ የሚያስበውን ነገር እሱ ነገር በጣም በዚህ ዘመን ላይ አናየው ለምን ብዙዎቻችን መራመድ የማንችለው ነው እሱ ዘና ብሎ ዋክ ያደረገበት ብዙዎቻችን እዛ መንገድ ላይ ለመሄድ የሚከብደልን መንገድ ማለት ነውና ኤልያስ በብዙ መልኩ ለኢትዮጵያ በጣም አስፈላጊ ሰው ነበርና ከባድ ሰዓት ላይ ነው ይሄ ነገር የተፈጠረው።
ኤልያስ ከሙዚቃ ስራው በተጨማሪ የሙዚቃ ሰዎች የስራዎቻቸው
የተከበራችሁ አድማጮች በሌሎች ዝግጅቶችና ዌብሳይታችን እንዲሁም ፌስቡክ ገጻችን የኤልያስ መልካ መታሰቢያ ዝግጅት ይቀጥላል። ሙሉን ቅንብር ማግኘት ትችላላችሁ። ጽዮንን አመሰግናለሁኝ ለቅንብሩ። ለማጠቃለያ ዜናው አሉላ።
ካለፈው አርባ አንስቶ ተዘግቶ የነበረው የአማራን ክልል ከአዲስ አበባ ጋር የሚያገናኘው መንገድ ዛሬ መከፈቱ ተገለጠ። የባህር ዳሯ ዘጋቢያችን በመንገዱ መዘጋት መንገድ ለማደርና እንግልት ተዳርገው እንደነበር ገልጠው ቅሬታ ካሰሙት ተጓዦች የአንዳንዶቹን አነጋግራ የተጓዦቹ ቅሬታ አቅርባልናለች። ይህ በእንዲህ እንዳለ አዲስ አበባ ላይ ባላደራ ምክር ቤት የሚለው ቡድን ለዛሬ ጠርቶት የነበረው ሰላማዊ ሰልፍ መሰረዙን አስታወቀ። የባላደራ ምክር ቤቱ ሰብሳቢ አቶ እስክንድር ነጋ ማምሻው ላይ እንደገለጡት የአዲስ አበባ ፖሊስ ኮሚሽን ሰላማዊ ሰልፉን ማገዱን ገልጠዋል። ሌሎች ቀጣይ ያሏቸውን የሰላማዊ እንቅስቃሴ እርምጃዎች ወደ ማካሄዱ እንደሚያመሩም ተናግረዋል። በጃፓን ሃግቢስ የሚል መጠሪያ የተሰጠው ከባድ ዝናብ የቀላቀለ ንፋስ 23 ሰዎችን ገደለ። የቶኪዮን ከተማ በከፊል ሲያሽመደምድ ሌሎች 16 ሰዎች ደግሞ የደረሱበት ያለመታወቁ ተገለጠ። ዩናይትድ ስቴትስ በሰሜናዊ ሶሪያ ያላትን ጦር ሰራዊት ሙሉ በሙሉ በማስወጣት ላይ መሆኗ ተገለጠ። ውሳኔው ለለውጥ ያህል በጣም ብልህ ሲሉ ፕሬዚዳንት ትራምፕ የጠሩት የአሜሪካ የረጅም ጊዜ የጦር ሜዳ አጋር በነበሩት የኩርድ ተዋጊዎች ላይ ቱርክ እያደረሰች ያለችውን ጥቃት ዩናይትድ ስቴትስ ጣልቃ መግባት የሌለባት ጉዳይ ነው ብለውታል። ትራምፕ አያይዘውም ቱርክ የሶሪያን ድንበር ተሻግራ በኩርዶች ላይ ለከፈተችው ጥቃት ምላሽ በዩናይትድ ስቴትስ ምክር ቤት የተቀናቃኙን ዲሞክራት ፓርቲ አባላት ጨምሮ ከፍተኛ የኢኮኖሚ ማዕቀብ ለመጣል እየተሰራ መሆኑን አመልክተዋል። አድማጮች፣ ለማጠቃለያ ወሬዎች የተመደበው ክፍለ ጊዜ አበቃ።
ዝግጅታችን ለዛሬ ተጠናቀቀ። በቴክኒሻኑ ሚሻ ዱቢንስኪ፣ ፕሮዲውሰሯና አዘጋጅና አቅራቢ ጽዮን ግርማ፣ ለዜናውም አብሮኝ ባመሸው አሉላ ከበደ እንዲሁም በሁሉም ስፍራ ባሉ ባልደረቦቻችን ስም እሰናበታችኋለሁኝ። ሰሎሞን አባተ ነኝ ሳስተናግዳችሁ የቆየሁት። መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ አመሰግናለሁ። ሰላም፣ በደህና አደሩ።